የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል በማለት የተለመደውን የዘውትር ሰላምታችንን እያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ የጥር 14 2009 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የጃንዋሪ 22 2017 ቅንብራችንን ይዘን ቀርበናል። በቅድሚያ ለመላው የኦርቶዶክስ ተዋህዶ እምነት ተከታዮች ባለፈው ሐሙስና አርብ ተከብሮ ለዋለው በዓለ ጥምቀትና ቃና ዘገሊላ ምክንያት በማድረግ የደስታ መልእክታችንን እንገልጻለን። በዛሬው ስርጭታችን በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ተታሪክ ማህደር ይቀርባል። ተዛም ተሁለት እንግዶች ጋር ሰፊ የቃለ መጠይቅ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዶች ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
Yeah, yeah, yeah.
ታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት ልባዊ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ ለመሆኑ የብሔር ብሔረሰብ ጭቆና በኢትዮጵያ ነበር ወይ በሚል አርስት ፕሮፌሰር ኃይሌ ላሬቦ ያቀረቡትን ጽሑፍ ክፍል 2ን ይዘንላችሁ ቀርበናል። ለመሆኑ የብሔር ብሔረሰብ ጭቆና በኢትዮጵያ ነበር ወይ? ፕሮፌሰር ኃይሌ ላሬቦ። ሮም በ476 ዓመተ ምህረት ስትወድቅ የአውሮፓን የስልጣኔ መሰረት ጥላ ነበር። አክሱምም በ900 ዘመን አካባቢ ፍጻሜዋን ስታይ ለኢትዮጵያውያን ያወረሰችው ተመሳሳይ ስልጣኔ ነበር። ሆኖም ሮም የግዛቷ አካል ያደረገቻትና የስልጣኔዋ ዋና ወራሽ የሆነችው ኢጣሊያ ተሮም ውድቀት በኋላ የፈረሰውን አንድነቷን እስከ 1872 ዓመተ ምህረት እንደ አውሮፓ አቆጣጠር ድረስ መልሳ ማቋቋም አልቻለችም። ኢጣሊያን ተሮም ውድቀት በኋላ የተከተላት የብዙዎች ነገዶች ወረራ ሲሆን ውጤቱ አገሪቷን መከፋፈልና የአካባቢው የኃይለኞች መንግስታት መፈንጫ ሜዳ ሆና መቅረቷ ነበር። በኢትዮጵያ የአክሱማውያን መውደቅ ያስከተለው የድብልቅልቅና የጨለማ ዘመን የሕገ አልበኝነትና የሁከት ጊዜ እንደነበር ቢነገርም በሌላ አኳያ ደግሞ ከፍተኛ የሕዝብ እንቅስቃሴ መፋለስና መዘዋወር የታየበት ወቅትም ነበር። ሁናቴው የኢትዮጵያ ሕዝብ እንዲደበላለቅና እርስ በርሱ እንዲተሳሰር በጣም ርቷል ቢባል ሐቅ ነው። ተዛም ስልጣኑን የተረከበው ዛግዌ በመባል የሚታወቀው የአገዎች ስርወ መንግስት የአክሱማያንን ስልጣኔ እንደ ባዕድ ሳይመለከት የራሱ አድርጎ ተመቀጠል አልፎ ሌላም ስልጣኔ ጨምሮበታል። አገዎች ግብርናን በማዳበር ረገድ ለዓለም ያበረከቷቸው እንደ ጤፍ፣ ዘንጋዳ፣ ስንዴ፣ ገብስና ባህር ማሽላ የመሳሰሉት የእህልና የእጽዋት አይነቶች በአፍሪካ ህጉር የመፍጠር ችሎታቸው ወደር እንደሌለው አሳይተዋል። እንደ ላሊበላ የመሳሰሉ የነገስታቱ ህንጻም ቢሆኑ ለዓለም መደነቂያና መገረሚያ ሆነዋል። በአዱሊሳውልት ላይ እንደተጻፈው ያገው ምድር ያክሱሙ ንጉስ ታስገበራቸው ቦታዎች አንዱ ቢሆንም አገዎች የተረከቡት ግዛት ታክሱም ያነሰ ነበር። የዛግዌ መንግስት ወይ የዛግዌ ስርወ መንግስት ሰለሞናዊ በተባለው ስርወ መንግስት እስተተካ ጊዜ ድረስ አገሩን እንደ አክሱሞቹ ህዝቡን በጎሳና በእምነት ሳይለዩ በፍትህና በህድር በርዕት ለማስተዳደር ንግድ እንዲስፋፋ ሰላም እንዲሰፍን ሌላው ቀርቶ አማኞች ሃይማኖታቸውን ያለ ችግር እንዲያከብሩ ማመቻቸት የበላይ ስራ ሆኖ መቆጣጠር ዋና ተግባራቸው እንደነበር ታሪካቸው ይመሰክራል። የዛግዌ መንግስት በአገዎች እንደተቋቋመ ታሪክ እንደመዘገበው አማራ ተተባለው አካባቢ በመጣ ንጉስ ነው። አማራ ደግሞ የሚያመለክተው የተወሰነ አካባቢ ሲሆን ቦታውም በምዕራብ በአባይና በመጋቢው የበሽሎ ወንዝ፣ በሰሜን በአንጎትና ላስታ፣ በደቡብ በወንጭት ወንዝ፣ በምስራቅ ደግሞ ወደ ደንከል በረሃ በሚደርሰው ሰፋፊ ገደላ ገደል የተከበበውን ምድር ነበር። ተዚህ የምንረዳው አሁን አማራ ብለን የምንጠራቸው እንደነ ጎጃም፣ በጌ ምድር፣ ሸዋ እንዲሁም የወሎን አንዳንድ ክፍል እንደማያካትት ነው። በዚህ ግዛት ውስጥ በሚኖሩ ተወላጆች አፈታሪክ መሰረት የአማራ ህዝብ አሁን ወዳለበት የመጣው በቀጥታ ተአክሱም ነው። የቃሉም ትርጉም ነጻ ህዝብ ማለት እንደሆነ ይነገራል። ይሁንና አጼዎቹ ንጉሠ አምሃራ የሚል ስያሜ ቢኖራቸውም ጎንደር የኢትዮጵያ ቤተ መንግሥት ቋሚ መናገሻ ከተማ ሁና እስተ ተቆረቆረችበት እንደ አውሮፓ አቆጣጠር እስተ 1632 ዓመተ ምህረት ድረስ ነገሥታቱ ይኖሩ የነበረው ተቦታ ወደ ቦታ እየተዘዋወሩ አብዛኛውን ጊዜ በደቡብ ባሉ እንደነ ይፋት፣ ሸዋ፣ ደዋሮና ፈጣገር በመሳሰሉት ስፍራዎች እንጂ መናገሻቸው ቦታውን በዘረዘርነው የአማራ አካባቢ አድርገው አያውቁም። ምናልባትም ተመጀመሪያዎቹ ነገሥታት በስተቀር የአብዛኞቹ ነገሥታት አማራነትም ቢሆን እጅግ በጣም አጠያያቂ ነው ማለት ይቻላል ይላሉ ኃይሌ ላሬቦ። ተዚህ በተጨማሪ አማርኛ የተባለው ቋንቋ ምንጩና መነሻው አማራ ተተባለው ግዛት ውስጥ ይሁን እንጂ ያደገውና የዳበረው በጠቅላላው የኢትዮጵያ ሕዝብ ባደረገው አስተዋጽኦ ነው። አማርኛ በመባል ተተወለደበት አካባቢ ጋር ተቆራኝቶ ቢቀርም እውነቱ ግን በየአካባቢው የሚገኙትን የተለያዩ ቋንቋዎች ቃላትንም ሆነ ሰዋሰዋዊ አገባብ በማዳበልና በማቃየጥ አዋህዷቸው የተውጣጣ የኢትዮጵያውያን የጋራ ቋንቋ ነው። የቋንቋ ጥናት ምሁራን አማርኛ ጥንተ ዘሩ የሴማውያን ቋንቋዎች ከሚባሉት ክፍል ቢመድቧቸውም ሐቁ በኩሻውያን ቋንቋዎች ቃላትና ሰዋሰዋዊ አገባብ ከሚጠበቀው በላይ ዳብሯል። ስለዚህም ተማንኛውም የኢትዮጵያውያን ቋንቋ ይበልጥ የመላው የአገሪቱ ሕዝብ የትብብር ፍሬ ስለሆነ እውነተኛ የኢትዮጵያውያን የጋራ ሀብት ነው ማለት ይቻላል። ይህንንም በመገንዘብ ቋንቋው በአገሪቷ ውስጥ ያሉትን የልዩ ልዩ ማኅበረሰብ ድምፅ ለማስተናገድ ጥንት ታባቱ ተግዕዝ በወረሳቸው ፊደላት ላይ አስፈላጊነቱን እያየ ሌሎች አዳዲስ ፊደላትን ሊፈጥርና ሊጨምር በቅቷል። ስለዚህም አብዛኛው የአማርኛ ተናጋሪ የሚገኘው ተጥንት ትውልዱ አካባቢ ውጭ ነው። በላስታ፣ በሸዋ፣ በበጌ ምድር፣ በወሎና በጎጃም ግዛቶች የኩሳውያንን ቋንቋዎች ተክቶ ይገኛል። ቋንቋዎቻቸው የሰማውያን ነበር በተባሉት አርጎባና ጋፋት በመባል በሚታወቁት ቦታዎች ደግሞ አማርኛ የአፍ መፍቻቸው ሆኖ ቀርቷል። በእነዚህ ስፍራዎች አማርኛ እናት ቋንቋቸው ቢሆንም እንደ አውሮፓ አቆጣጠር በ1990ዎቹ ዓመተ ምህረት ውስጥ አማሮች ናችሁ የሚል ስያሜ በላያቸው ላይ እስተተለጠፈባቸው ጊዜ ድረስ ራሳቸውን ይጠሩት የነበረው በሚኖሩበት አካባቢና የቦታ ስሞች ጎንደሬ፣ ጎጃሜ፣ ሸዌ፣ መንዜ በመባባል እንጂ አሁን በተሰጣቸው አማራ በሚል ብሔረሰብነታቸው አልነበረም። ታሪክም ራሱ የሚያመለክተው ይህንኑ ነው። ከ14ኛው ዘመነ ምህረት ጀምሮ እስከ 18ኛ ዘመን ድረስ ባሉት ጊዜ ውስጥ በተጻፉት በታሪከ ነገሥታትም ሆኑ እስከ 19ኛ ዘመነ ምህረት ድረስ በተደረሱት በክርስቲያኖቹም ሆነ በእስላሞቹ መዛግብት ውስጥ አማራ የሚባለው ቃል የሚያመለክተው አሁን በወሎ ውስጥ የሚገኘውን የቦታ ስም ብቻ ነው። በምንም መንገድ ታንድ ተወሰነ አካባቢ ወይም ጎሳ ጋር የሚያያዝ ምንጭ የለውም በማለት ኃይሌ ላሬቦ ማብራሪያቸውን አቅርበዋል። እንዲሁም ተስዩ ጋር በማያያዝ የሚጨመር ነገር ቢኖር በአሁኑ አጠራር ኦሮሞ ቀደም ብሎ ጋላ በመባል የሚታወቀው ማኅበረሰብ ሁናቴም ልክ ይህንኑ ይመስላል። የወያኔ መንግሥት በአጼ ምኒልክ ዙፋን እንደ ተቀመጠ ቦረን፣ ሜጫ፣ ቱለማ፣ ይቱና ጉዢ ወዘተ በመሳሰሉት ስሞች ራሳቸውን ይጠሩ የነበሩትን ጎሳዎች የፈጠራ ስም ሰጥቷቸው ኦሮሞ በሚባል በጋራ መጠሪያ ስር እንዲካተቱ አስገድዷቸዋል። ይሄ ጥንት ጋላ በአሁኑ መንግሥት አጠራር ኦሮሞ የተባለው ማኅበረሰብ ለከብቱ ግጦሽ ፍለጋ ሲል በተለመደው አነጋገር ኢትዮጵያን መውረር ጀመረ ተተባለ ወደ 500 ዓመታት ሊያስቆጥር ነው። ወረራው የጀመረው የእስላሞች ንጉሥ ኢትዮጵያን ሊቆጣጠር በክርስቲያኖቹ ንጉሠ ነገሥትና በአገሪቷ ላይ እንደ አውሮፓ አቆጣጠር በ1529 ዓመተ ምሕረት ያወጀው ጦርነት ከ15 ዓመት ከፍተኛ እልቂት በኋላ በክርስቲያኖች ድል በተደመደመ ማግስት ነበር። የወራሪው ጉልበቱ በረዥም ጊዜ ጦርነት ስለተዳከመ በየቦታው የነበሩት የመከላከያ ተቋማትና መዋቅሮች ፈራርሰው የኢትዮጵያ ማዕከላዊ መንግሥት ወረራውን የመመከትና ሕዝቡንም የመጠበቅ ችሎታው እምብዛም ስላልነበር ዘላኖች በየሄዱበት በአረመናዊ ጭካኔያቸው ባደረሱት ግፍ ለሰማ ሁሉ የሚዘገንን የሰው እልቂት፣ የንብረት ውድመት እንደ ፈጸሙና እግራቸው የረገጠውን አካባቢ በሙሉ ወደ ጫካና ዱር እስተ መለወጥ ደርሰው እንደ ነበር የጊዜው ሰነዶች አበክረው የሚናገሩት ነገር ነው። ያደረሱትን ጥፋት በዓይናቸው ያዩ የውጭም ሆኑ የሀገር ውስጥ ጸሐፊዎች ጋላ ፈጸመ ተሚሉት ግፍና ጭካኔ የተነሳ ድርጊታቸው አገሪቷን ለመቅጣት ሲባል የተላከ የእግዚአብሔር መቅሰፍት ነው በማለት ገልጸውታል በማለት ኃይሌ ላሬቦ በሰነድ የተረጋገጠ ማስረጃዎች አቅርበዋል። ኦሮሞ ወረራቸውን በጀመሩ ግማሽ ዘመን ባልሞላ ጊዜ ውስጥ የኢትዮጵያን ዳር ድንበር ሲጠብቁ በጦር ሜዳ ላይ እንደ ሌላው እንደ ቆየው የኢትዮጵያ ሕዝብ ብርቅ ሕይወታቸውን ሲሰውና ሲሞቱም እንመለከታለን። ነዋሪውን ገድለው ጨርሰው ወይንም ለገባርነት ዳርገው መሬቱን በጉልበት ወስደው በየሰፈሩበት አካባቢ አብዛኞቹ የጥንት የእረኝነት ኑሯቸውንና የዘልማድ እምነታቸውን ትተው በግብርና ሕይወት በመሰማራትና የሰፈሩን እምነት በመቀበል የቀረውን የኢትዮጵያን ሕዝብ መስለዋል። እንደ ያሰፋፈራቸው ክርስቲያን ወይንም እስላም ሆነው አብዛኞቹ እንደምነታቸው ስማቸውንም እስተመለወጥ ደርሰዋል። በኢትዮጵያ መንግስት ውስጥ ገብተው ልክ እንደ ሌላው ተወላጆች በስልጣን ሲሻኮቱ ማየትም የተለመደ ገጽታቸው ሆኖ ቀርቷል። አጼ ሱስንዮስ ተቀናቃኞቻቸውን ሁሉ አሸንፈው ለንጉሥ ነገሥትነት የበቁት በኦሮሞች ድጋፍና የነሱን የጦር ስልት በመጠቀም እንደሆነ ታሪከ ነገሥታቸው ይገልጥልናል። ሚስታቸውም ክርስትና ወልደ ሰዓላ በሚል በክርስትና ስም ቢጠሩም በትውልዳቸው የኦሮሞ ማህበረሰብ አባል እንደነበሩ ይነገራል። ይሄ ማለት ጎንደርን ተቆረቆረው ተልጃቸው ፋሲልዳስ ጀምሮ እስተ ዘመነ መሳፍንት ድረስ በኢትዮጵያ ዙፋን ይቀመጡ የነበሩ የእሳቸው ልጆች የልጅ ልጆች እንደነበሩ እንገነዘባለን። በዘመነ መሳፍንት ደግሞ የኦሮሞ ዝርያ ናቸው የተባሉ የየዡ መኳንንቶች ለአንድ መቶ ዓመት ያህል የጎንደርን መንግሥት ሙሉ በሙሉ የተቆጣጠሩበት የኢትዮጵያ ታሪክ ዘመን ያንጸባርቃል። የዥዎች በክርስቲያን ቤተ መንግሥት ተቀምጠው እስላሞችን ሲያገቡ ክርስትና ያነሷቸው እንደነበር ሁሉ የወሎቹ መሐመዶች ደግሞ እስላሞች እንደመሆናቸው ተክርስቲያን ሚስቶቻቸው ይጋቡ የነበረው እያሰለሟቸው ነበር። ሁለቱም በዝርያቸው ተኦሮሞ ነገድ እንደመሆናቸው ሁናቴው ያንጸባርቃል። የኢትዮጵያም ሕዝብ በደምና በሥጋ ብቻ ሳይሆን በእምነትና በባህል መወራረሱንና መዋሃዱን እንመለከታለን በማለት ኃይሌ ላሬቦ የታሪክ ግንዛቤ ያስጨብጡናል። አድማጮቻችን፣ እኛም ለመሆኑ የብሔር ብሔረሰብ ጭቆና በኢትዮጵያ ነበር ወይ የሚለውን የፕሮፌሰር ኃይሌ ላሬቦ ክፍል ሁለትን በዚህ እንዘጋለን። ቀጣዮቹን የምሽቱን ዝግጅቶች ተኛው ጋር በጥሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት።
Na la የስብሰባ ጥሪ በስዊድን ስቶክሆልም የዳግማዊ የመላ 8 ፌብራሪ 2017 እንደ አውሮፓ አቆጣጠር በስዊድን ስቶክሆልም ታላቅ ህዝባዊ ስብሰባ ያደርጋል። በአውሮፓ ምድር ለመጀመሪያ ጊዜ በሚካሄደው በዚህ ስብሰባ ድርጅቱ ከአማራው ህዝብ ጋር በአንድ መድረክ በመገናኘት ድርጅታዊ ዓላማውና መርሆውን ያስተዋውቃል። ከህዝብ የሚሰነዙር ጥያቄዎችንና አስተያየቶችንም ያስተናግዳል። ስለ አማራው ህዝብ ቀጣይ ሁኔታና ስለ ዓለም አቀፉ የአማራ ህዝብ ትግል ከህዝቡ ጋር በቀጥታ ምክር ያደርጋል። በስብሰባው የድርጅቱ መሪዎችና አባላት በአካል ይገኛሉ። ድርጅቱ የመላው አማራ ህዝብ ተወላጆች ለሆኑ ሁሉ በዚህ ህዝባዊ ስብሰባ እንዲገኙ ሲል ከታላቅ አክብሮት ጋር ጥሪውን ያስተላልፋል። ዳግማዊ መኢአድ በስዊድን አድራሻና ቀን የስብሰባው ቀን ፌብሩዋሪ 18 ነው። የስብሰባው ቦታ የሚደረግበት ኦሽታ ቶሬ ኦሽታ ሴንትሩም በአውቶቡስ ለምትጓዙ ቁጥር 166 የአውቶቡስ ቁጥር መነሻ ከጉልማሽ ፕላን ወይንም የከተማ አቋራጭ ባቡርን ትቬርባናን የምትይዙ መውረጃው ቫላቶሬት ቀን ፌብሩዋሪ 18 2017 ሰዓት ከቀኑ 8 ሰዓት እስከ ምሽቱ 2 ሰዓት በኢትዮጵያ አቆጣጠር ማለት ነው፣ ወይንም በስዊድን 14 ሰዓት እስከ 20 ሰዓት። ዳግማዊ መኢአድ አድማጮቻችን በመግባችን ላይ እንደገለጽ ነው ቀጣው ስርጭታችን ቃለ ምልልስ ጊዜ ይሆናል። እንግዶቻችን ፕሮፌሰር አቻሜል ህደበላ የኢትዮጵያ ህዝብ የጋራ ትግል ሸንጎ የስራ አመራር ኮሚቴ አባል ናቸው። አቶ አባየሁ አሉላ ደግሞ የኢትዮጵያ ብሔራዊ ሽግግር ምክር ቤት እንደዛ አመራር አባል ናቸው። መሰላልሳቸው ሊያስተውቃሉ ትንሽ የመግቢያ ንግግር ላድርግና ምክንያት ያደረግነው በመክላ ያለው ውይይቱ ባለፈው ሳምንት በዋሽንግተን ዲሲ ሁሉን አቀፍ የምክክር ጉባኤ ስለተነሱ አገራዊ ጉዳዮችና ውሳኔዎቻቸውን አስመልክቶ ለአድማጮቻችን ያስረዱ በጠየቅናቸው መሰረት አሁን በቴሌፎን መስመር ላይ ይገኛሉ። ይስማቸዋል ፕሮፌሰር አቻሜልና አቶ አባየሁ አሉላ። ሃሎ
ይስማና እንሰማኝ?
እሺ አይ ይቅርታ ትንሽ እንትን ነበር የቴክኒክ ችግር ነበር መሰለኝና እንግዶቻችን አውላ አድማጮቻችን እኔ ተናግራለሁ እናንተ አልተሰማችሁ ነበር መሰለኝ። የዛሬው ውይይታችን ዋናው ትኩረት ባለፈው ሳምንት በዋሽንግተን ዲሲ ስለተካሄደው ሁሉን አቀፍ የምክክር ጉባኤ ስለተነሱ አገራዊ ጉዳዮችና ወሳኞቻችን አስመልክቶ ለአድማጮቻችን እንድታስረዱ ነው የጋበዝናችሁ። በቅድሚያ በሬዲዮን የዝግጅት ክፍልና አድማጮቻችን እንዲሁም በራሴ ስም የከበረ ሰላምታን እያቀረብኩ በሰዓቱ መገኘታችሁ ምስጋናን በማስቀደም በቀጥታ ወደ ጥያቄና መልስ ሸጋግራለሁ። ግን ለአድማጮቻችን እስቲ ፕሮፌሰር አቻሜልን ብዙ ጊዜ በሌሎች ሚዲያዎች ተደምጠዋል በየልጅቶቻችሁ ያላችሁ ሚና እስቲ ባጭሩ ከፕሮፌሰር አቻሜል እንነሳና መጥቷል ያደርጉልና ታደርግልን ለአድማጮቻችን።
በመጀመሪያ ለዚህ ኢንተርቪው ስለጋበዛችሁን እጅግ በጣም እናመሰግናለን። እኔ የኢትዮጵያ ህዝብ የጋራ ትግል ሸንጎ የኤግዜክቲቭ ኮሚቲ ማለትም የአስኪያጅ ኮሚቲ አባል ነኝ። አሁን ለምታደርገው ኢንተርቪው ምላሽ ተሳታፊ እንደመሆናችን አብረን ለማቅረብ ቀርበናል ማለት ነው።
አቶ አባየሁ አሉላስ በድርጅቱ በኢትዮጵያ ብሔራዊ ሽግግር ምክር ቤት ያለ ስፍራ ምንድነው አመራር ውስጥ ነው ያለው? ሃሎ አቶ አባየሁ አሉላ ይሰማል?
አጣዋል
ይሁ ያለ አይመስለኝም። እርግጥ አለ። እሺ መስታው የፕሮፌሰር አቻሜል ትንሽ መስታው አቀርጉ እየሰጠየኩኝ ያለውን የስራ ድርሻ ተናግሯል። አንተ ደግሞ በኢትዮጵያ ብሔራዊ ሽግግር ምክር ቤት ያመራራ ባልነ ወይንስ ያለህን ቦታ በተላልማችሁ ምትገልጽልኝ?
እሺ በቅድሚያ የስዊድን አንድነት ሬዲዮን ይሄን እድል ስለሰጠ በኢትዮጵያ ብሔራዊ ሽግግር ምክር ቤትና በስብስቡ ስም እጅግ እናመሰግናለን። እኔ አባየሁ አሉላ እባላለሁኝ። ቀደም ሲል እንደተገለጸው የኢትዮጵያ ብሔራዊ ሽግግር ምክር ቤት የህዝብ ግንኙነት ኃላፊ ነኝ።
ኦኬ። እሺ እንግዲህ በቀጥታ ወደ ጥያቄና እንትን ወደ ዋናው አደረግነው ውይይት ርዕስን እንሸጋገርና ባለፈው ጃንዋሪ 13 እና 14 በዋሽንግተን ዲሲ የኢትዮጵያነት ኃይሎች ምክክር ጉባኤ በሚል ጥሪ ስለተካሄደው ነው። ምክክር በጎ ነገር ነው ለማንኛውም ለሀገርም ለተራውም ዜጋና ጉባኤውን ለምን ዓላማ እንደተጠራና የምክክር ጉባኤው ሲጠናቀቅ ምን ውጤት እንደተበተነ የሚጠበቅ የነበረው ውጤት ተደርሶበታል ወይ? ይሄን ስለተቀለል ባለመልኩ ለምን ዓላማ ተጠራ ዓላማውን ሳሙኤል ቶሌ ጉባኤ የሚለውን ፕሮፌሰር አቻሜል ሲጀምረውና ከዛ ጎደለ ካለ አቶ አባይ የኋሉላ ተጨምሩበታል።
እንግዲህ የጉባኤ አዘጋጆች በመጀመሪያ ሸንጎ የሽግግር ምክር ቤትና የወጣቶች ንቅናቄ ሲሆኑ እነዚህ ሶስቱ ለቢያንስ ወደ 7-8 ወር ለፈጀ ወቅት በተከታታይ የሁለትዮሽ የወል ግንኙነቶችና ጥረቶችን በማድረግ የተለያዩ ድርጅቶችን በመጥራት ማለትም ለሁሉም የፖለቲካና የሲቪክ ድርጅቶች ጥሪ ደብዳቤ አቅርበው ካረጋገጡት 10 ድርጅቶች መካከል ማለትም መልስ ከሰጡት 9ኙ በጥር 5 እና 6 ዋሽንግተን ዲሲ ማለትም ጃንዋሪ 13 እና 14 2017 ተገኝቶ የተሳካ ጉባኤ አካሂደዋል። በለቱ በተለይ የተከፈተው በህጋዊ በሆነው በሲኖዶስ ተወካይ የዋሽንግተንና ዲሲና የአካባቢው ስብከት ሊቀ ጳጳስ ብፁዕ አቡነ ሳሙኤል በሰጡት ቡራኬ ሲሆን ለህዝብ የሚበጅ ውጤታማ እንዲሆን ያላቸውን መልካም አስተሳሰብና ተማጽኖ አቅርበዋል። በጉባኤው የተገኙት 9 ድርጅቶች በተመደበላቸው የአንድነት ኃይል ትብብርና ሁነኛ የአማራጭ ኃይል የማውጣት ሂደት እያንዳንዳቸው ያላቸውን ራዕይ ማቅረብ ችለዋል። እንዲሁም የፖለቲካ ሳይንስ ምሁራን የሆኑት በፕሮፌሰር ጌታቸው መታፈሪያና ዶክተር ተድላ ወልደ ዮሐንስ በተያያዥ አርዕስቶች ዙሪያ ጥናታዊ ጽሑፎችን ለመንደርደሪያ ያህል አቅርበዋል። ይህ የመክፈቻ ቀን ዝግጅት በብዙ ሺህ የሚቆጠሩ ኢትዮጵያውያን በተለያዩ የመገናኛ ዘዴዎች በቀጥታ ስርጭት እንዲከታተሉ ተደርጓል። በተለይም ለማንሳት የምፈልገው አቶ አበባየሁና ሌሎች ባዘጋጁት እንዲሁም ደግሞ የአዲስ ድምፅ ሬዲዮ ሰፋ ባለመልኩ በፌስቡክ እና በተለያዩ ሁኔታዎች ቀኑን ሙሉ ሲወያዩበት ያደረጉትን ውይይት ሲያስተላልፉ ቆይተዋል። እነሱ የአዲስ ድምፅ እና ሌሎች ያደረጉት አስተዋጽኦ እጅግ በጣም አስፈላጊና ብዙ ሰው የምናደርጋቸውን ውይይቶች በግልጽ ለአንድ ቀን ሙሉ እንዲሳተፉበት ተደርጓል። ከተወሰኑ የቴክኒካል ፕሮብለሞች ባሻገር በሁለተኛው ቀን የኦሮሞ ዴሞክራሲ ግንባር ተወካይ ተገኝተው የጉባኤው ተሳታፊ እንዲሆኑ መልካም ፈቃዳቸው መሆኑን አሰምተው ጉባኤው ውጤታማ ሆኖ ተጠናቀቀ ያላቸውን በጎ ምኞት በመግለጽ ለወደፊት ድርጅታቸው አብሮ ለመስራት ያላቸውን ፍላጎት አረጋግጠዋል። በአጠቃላይ የአንድነት ኃይሉ አማራጭ በአጭር ጊዜ እንዲወጣም በዚሁ የአንድ ቀን የአንድ የቀውጢ ጊዜ ግብረ ኃይል ተቋቁሞ ሁለተኛም ለወደፊቱ ለሚደረገው ሰፋ ባለመልክ በጥናት የሚያቀርብ ሁለተኛ ግብረ ኃይል ተሰይሞ በዚህ ሲካሄድ ቆይቷል ማለት ነው። እንግዲህ ሌሎቹን በዝርዝር ለማቅረብ ይሞከራል።
አቶ አባየሁ አሉላ ምትጨምሩበታል?
አዎ፣ ፕሮፌሰር በሚገባ አስቀምጦታል። ከጅምሩ እስከ ሂደቱ ድረስ ያለውን ቅድም ባንተ ጥያቄ ላይ ምክክሩ ለምን ያስፈልገው የሚል ነገር ነው የተነሳው። ምክክር እንግዲህ ይሄ ቀደም ሲል ፕሮፌሰር እንደገለጸው 8 ወራት የወሰደ በጣም ተከታታይ ስብሰባዎች ነበረ 3 ድርጅቶች በጋራ ያደረጉት። በጣም ጥሩ ምሳሌ የሚሆን የተቀናጀ ትብብርና ግንኙነት አለ በ3 ድርጅቶች መካከል። ያንን ትብብር አሳድገን ይህንን አድማስ አስፍቶ የህዝባችን ጥያቄ ሆኖ ዛሬ በአገር ቤትም በውጭም ያለው ጥያቄ በኢትዮጵያ ተቃዋሚ ድርጅቶች መካከል ያለው ልዩነት ነው። ያ ልዩነት ህዝባችንን በእጅጉ አሳዝኖታል። ትግሉን እንደምናየው መሬት ላይ ህዝቡ ያልሞት ባይ ተጋዳይ ትግል እያደረገን ያለው ህዝባዊ ምትኝነቱ በኦሮሚያ፣ በኮንሶ፣ በአማራው ክልል በጣም በስፋት ነው የሄደው። ይህ እንቅስቃሴ የህዝቡ ጥያቄ ሆኖ ማንም ያልመራው ህዝቡ ግን መሸከም ከሚችለው በላይ ሆኖ በመገኘቱ ስርዓቱ ላይ መነሳቱን ነው የምናየው። ትልቅ ችግር ሆኖ ያለው በውስጥ ያሉ የኢትዮጵያ ተቃዋሚ ድርጅቶች ታግተው ታፍነው ነው ያሉት። ዛሬ የአስቸኳይ ጊዜ አዋጅ 6 ወር ተብሎ ታውጇል። በዛ ውስጥ ታገተው መተንፈስ የማይችሉ ቦታ ተፈንገው ነው ያለሁት። ከዛም ውጪ የአስቸኳይ ጊዜ አዋጅ እንደው እንደሚቀጥል ነው ትላንትና የሰማሁት ከዛ በተሰራጨ ዜና። ይህ እንግዲህ ውስጥ ያለው ኃይሎች በኢትዮጵያ ጉዳይ ላይ ብዙ ሚና መጫወት የተከለከሉ ነው ያሉት። እኛ ግን በውጭ ዓለም ያለ ነው የኢትዮጵያ ተቋሚ ኃይሎች የሲቪክ ማህበራት ምሁራን አልታገትንም እክል የለብንም የሚያስረድን የለም የሚከለክለን የለም ለኢትዮጵያ ብዙ ማድረግ ይቻላል። የህዝቡ ጥያቄ እነዚህ ተበታትነው ያሉ ጥያቄዎች ወደ አንድ ይምጡ። ኢትዮጵያ ውስጥ ያለው እንቅስቃሴ አገዛዙን አምባገነናዊ አገዛዝ ነው ብለናል። እንደሚታወቀው በአፍሪካ ውስጥ ቀዳማይ ከሆኑ ወደር ከማይገኝላቸው የሰብአዊ መብት ረገጣና ጥሰት ከሚደረግባቸው ግንባር ቀደም አገዛዝ የኢትዮጵያ አገዛዝ አንድ መረጃ ላይ ከ50 ሺዎች በላይ የፖለቲካ እስረኞች እስር ቤት እንዳሉ ነው የሚነገረው። ይሄ ቁጥር እንግዲህ ቅርብ ጊዜ ያለውን በገፍ የገባውን ቁጥር ይጨምራል እያላሰብም ይሄ እንግዲህ በጣም እጅግ ምን ያክል ስር የሰደደ የሰብአዊ መብት ረገጣ እንዳለ ነው የሚያሳየው። ይሄንን ፍርሃት ለመታገል አማራጭ ያስፈልጋል። አንድ አማራጭ ኃይል ለኢትዮጵያ ህዝብም ለዓለም አቀፍ ማህበረሰቡም አማራጭ ሆኖ የሚወጣ ኢትዮጵያን የፍርሃቱን መሄድ ብቻ ሳይሆን ከፍርሃቱ በኋላስ የሚለውን ጭምር ከወዲሁ በርሾነት ሊሰራ የሚችል ሊያስብ የሚችል ሊያቅድ የሚችል የኢትዮጵያ ኃይሎች አማራጭ ኃይል መውጣት አለበት ነው። ይሄ ትብብር ህዝቡ የሚጠይቀው ነው። የህዝቡ ቅሬታም በተወካዮች መካከል ያለው መለያየት ነው። በየትኛው መድረክ ላይ ህብረት አንድነት ይፈለጋል። መቆሙ ብቻ ሳይሆን በተግባርም ይህን ትግል መሸከም ይህን ትግል ትዳር ማድረስ ኢትዮጵያ ከለውጥ በኋላ እንደ ሶሪያ እንደ ሊቢያ እንደ ሌሎች ሀገር የመበታተን አደጋ እንዳያጋጥማት አንድ የነጠረ የተባበረ ሁሉንም ያማከለ ኃይል መውጣት አማራጭ የለውም። ይሄ ነው ንክክሩ አስፈላጊነት የተገኘው። በዚህ መሰረት ነው ቅድም ፕሮፌሰር እንደገለጹት በርካታ ድርጅቶች ነበር ጥሪ የተደረገው። እያንዳንዱ የፖለቲካ ድርጅትና ሲቪክ ማህበራት ቀጥታ ጥሪ ደብዳቤ ለእያንዳንዳቸው ነው የተላከው። ከዛም ውጪ ምናልባት በአድራሻ ስህተት ወይም በአንዳንድ አጋጣሚ ሰዓት ናቸው ካሉ በሚል በበርካታ ድረገጾች ላይ ግልጽ የሆነ መግለጫ ወጥቷል። ይሄ እንዲያን ጥረት እየተደረገ እንዳለ በዚህ የኢትዮጵያ ጉዳይ የሚመለከታቸው የኢትዮጵያን ብሔራዊ አንድነትና ሉዓላዊነት መሰረት ያደረጉ ኃይሎች ሁሉ እንዲገኙ እንዲሳተፉ በዚህ ኮንታክት እንዲያደርጉ በሚል የሶስቱን ድርጅቶች መገናኛ መስመሮች ሁሉ ዌብሳይቶችን ገልጸን መግለጫ አውጥተናል። ይሄ ያስፈልገው ለምንድነው? ሁሉ አቀፍ እንዲሆን ኢንክሉሲቭ እንዲሆን የፈለግነው አግላይ እንዳይሆን የተፈለገው ዛሬ ሁሉንም ማሳተፍ ከቻል ኢትዮጵያ ውስጥ ነገ በሚመጣው ለውጥ ውስጥም በሚመጣው ሽግግር ውስጥም አንደኛው ወገን ገፍቶ ሌላኛው ሽግግር ውስጥ ማምጣት ኢትዮጵያን ከአደጋ ወይም ከልብራት ቪሸ ሰርክል ያወጣት አይችልም። ነገም ሊመጣ የሚችለው ይሄ ነው። ኢትዮጵያን አንድ መሰረት ያደረጉ ኃይሎች በግራም በቀኝ የሚያሉ የኢትዮጵያ ጉዳይ ያገባኛሉ የሚሉ ኃይሎች እዛ የሽግግር ሂደት መምጣት አለባቸው። ያ ከሆነ አገራችን አንድም ለመጨረሻ ጊዜ ወደ ፍትሃዊና ዲሞክራሲያዊ ስርዓት ማህበር ትሄዳለች። ለዚህም ነው ለምክክር ላይም ማንንም አላገለልንም፣ ሁሉም ለጥሪ ተደረገላቸው። ከጥሪ በኋላ የስብሰባ አዳራሹና ቦታውን ቪዥን አንጥረን ስናወጣ በድጋሚ ለነዚሁ አካሎች ላልመጡ ላልመለሱት ድጋሚ ቦታውን ጊዜውን ገልጸን እንዲመልሱ እንዲገኙ ጥሪ አድርገናል። ይሄ እንግዲህ በጣም ትራንስፓረንት ማንንም ያላገለሉ ሁሉንም እንዲገኝ ጥረት ተደረገ። ይሄ ለምንድነው? ሁሉም የኢትዮጵያ ጉዳይ ይመለከተዋል። ዛሬም ቢሆን ይሄ ጥረት በዚህ ይቆማል አይደለም። እንደተባለው በርካታ ድርጅቶች እዚህ ጋር ተሳትፈዋል። ቀደም ሲል ዶክተር ኤርሚያስም እንደ ዶክተር ፕሮፌሰር አቻቤሎ ይቅርታ እንደገለጸው በርካታ ድርጅቶች በዚህ ስብሰባ ላይ ተገኝተዋል። ከነዚህም ውስጥ የኢትዮጵያ የጋራ ትግል ሸንጎ፣ የኢትዮጵያ ብሔራዊ ሽግግር ምክር ቤት፣ የኢትዮጵያ ወጣቶች ብሔራዊ ንቅናቄ፣ ሞረሽ ወገኔ የአማራ ድርጅት፣ የኢትዮጵያ ዴሞክራሲያዊ ህብረት ወይ ህብረ ህዝብ፣ ዳግማዊ አርበኞች ንቅናቄ፣ ቱሳ የኢትዮጵያ ትንሣኤ ዴሞክራሲያዊ ድርጅት፣ የአዲሲቷ ኢትዮጵያ የጋራ ንቅናቄ፣ የኢትዮጵያ ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት። እነዚህ እንግዲህ በቅዳሜው ላይ ሙሉ በሙሉ የተገኙ ናቸው። በእሁዱ ላይ ቀደም ሲል ፕሮፌሰር እንደገለጸው የኦዲኤፍ ኦሮሞ ዴሞክራሲ ፎረም ተወካይ በቅዳሜው ላይ ተገኝተው በተለይ ኢትዮጵያ አደጋ ላይ እንዳለች፣ ኢትዮጵያን ከጥፋት ለመታደግ እየተደረገ ያለው የጀመራችሁት ስብስብ የጀመራችሁት ያለው ሙከራ እጅግ ያረካቸው መሆኑንና ይሄ አድማሱ ሰፍቶ ሌሎችንም አካሎች እዛ ላይ አካቶ እንዲሄድ የሚል በጣም የነበረ ኢትዮጵያዊ መልእክት ነው ተወካዩ ያስተላለፉን። በዛ መልእክትም በጣም ነው የተደሰት ነው። እንዲህ ካሉት ካሉ ፕሮፌሰር ይጨምርበት ይችላል።
አይ ሰፋ ያለ ማብራሪያ ነው ሰጣችሁት ሁለታችሁም። ሁሉን አቀፍ የሚለው እንትን ኮንሰፕት ወይንም የመነሻ መንደርደር ሐሳብ ብዙዎችን የሚያጠቃልል ይመስለኛልና ማስተዋቂያው ላይ ይሄንን ያካተተ ነው። ግን መመሪያና ማግለያ የሆነ እንትን አልነበራችሁም ማለት ይቻላል መሰለኝ አሁን በተናገራችሁት። ያልነበሩት ግን እነማን እንደሆኑ በግዙፍ የሆነ በኢትዮጵያ ፖለቲካ ውስጥ በልዩ ልዩ መንገድ ተሳትፎ ኑሯቸው ወደዚህ ስብስብ ለመምጣት ያልፈለጉትን ተጋብዘው መልስ የሰጧችሁም ካሉ ከለሉም መግለጽ የምትችሉ ከሆነ ትንሽ ደቂቃዎች ስለቆይታ እናልጋለ ብለዛ እናልፈዋለን።
አቶ ተኮላ ጥያቄ በጣም ኢምፖርታንት ነው። ሰው ያውቀው ይገባል። አሁን አቶ ድርጅቶችና ተሳታፊነት ፍላጎት ኖሯቸው ከመጡት ድርጅቶች ባሻገር ሁሉንም ትም በኢትዮጵያ ውስጥ ያቋናል ብለው ሚና ኖሯቸው ሲጫወቱ የነበሩትን በተለይ በውጭ ያሉትን ጋብዘናል። እንግዲህ የተጋቡ እነዚህ ናቸው። ሁሎችንም ጋብዘናል በመንልበት ጊዜ ቅድስም መጥራት ያስፈልጋል ካልተባለ በስተቀር ለሁሉም ተጋባዥነት ማጠራጠር መልኩ ልናረጋግጥ እንወዳለን። ይሁን ከፖለቲካ አካባቢ ፓርቲ ነን ብለው ባይሆኑም ባላቸው ከፍተኛ ሚና አልመጡም ብለን የምንለው ያው ቢያንስ ከኢፒአርፒ እና በተለይ በአቶ ያሱ የሚመራው በሌላ በኩል ደግሞ በዶክተር ብርሃኑ የሚመራው
ግንቦት ሰባት ወይንም አርበኞች ግንቦት ሰባት ነው የሚባለው
ይሄ ነው ይሄ እዛ ውጪ በሁሉም አካባቢ ያሉ ተብለው ስማቸው በተለያየ መልክ ብቅ ብቅ ያለ ወይንም ደግሞ ሚና ኖሯቸው ስለ ኢትዮጵያ ሲታገሉ ቆዩ ብለን እናምን በቲቪክም እንዲሁም በሌላ ጋብዘናል። እንግዲህ አልመጡም ብለን አናኮርፍም። ምክንያቱም ይሄ ከጥንጎም አካባቢ ቢሆን ብዙ ጊዜ አላማችን ስንጀምሮ በተቻለን የአንድነት የማሰባሰብ አንድነት ምንጊዜም በማወላዳ ያለውን የህዝቦቻችን ሰቆቃ ለማቆምና ትክክለኛ የሆነ ዲሞክራሲያዊ ስርዓትን ለመመስረት አንድ ላይ መስራት አለብን የሚለው መርሆ ከጅምር ጀምሮ እስካሁን ያለ ወደፊትም የሚኖር ስለሆነ አሁንም ያልመጡ እንደሚመጡ ተስፋ እያደረግን፣ ግን ስራ መቀጠል ስላለበት የዚህ የጋራ ግንዛቤ እንዲኖር የኢትዮጵያ ችግር በኢትዮጵያ ብቻ መፈታት እንዳለበት አምነን በተለይ በኢትዮጵያ ግዛታዊ አንድነት የህዝቡ ስልጣን የስልጣን ባለቤትነት እና ሉዓላዊነት እንዲሁም በሀገሪቱ የግዛት አንድነት ላይ ግልጽና የማያወላውል እምነት መኖር እንዳለበት አረጋግጠን ማለትም የተሰበሰቡት እና የተሳተፉት የተስማሙበትን መርሆ ነው የምነግር። የኢትዮጵያ ግለሰብ ዲሞክራሲያዊና ሰብአዊ መብቶችን ማክበር በድርጅቶች ውስጥና በምንሰባሰብበት የጋራ ማዕቀፍ ዲሞክራሲያዊ ግንኙነቶችንና አሰራሮችን ለማስፈን መስራት፣ በኢትዮጵያ ውስጥ የህግ የበላይነት እንዲኖር መታገል፣ በኢትዮጵያ ህዝብ መካከል ምንም አይነት አድሏዊነት እንዳይኖር ሁሉም በሕግ ፊት እኩል ዜጎች መሆናቸውና ማንም ከሕግ በላይ ለመሆኑን ማመንና ተግባር ማስረገጥ የህወሓት ኢህአዴግ ስርዓት ዘረኝነት የተናወጠው ግፈኛ አፋኝና መሰሪ ስርዓት በመሆኑ መለወጥና በዲሞክራሲያዊ አስተዳደር መተካት እንዳለበት በማመን እውነተኛና ዘኪ የሆነ የዲሞክራሲያዊ ስርዓት ለመገንባት አግላይ ያልሆነ ሁሉን አቀፍ የሽግግር ሂደት እንዲኖር ከባለ ድርሻ አካሎች ጋር ቅድመ ሁኔታዎችን ለማመቻቸት በጋራ መስራት በሚል ነው። እዚህ ርሆ ተስማምተን ነው በመጀመሪያው ቀን በቅርቡ የተያዩ ከዚያም በሙሉዎቹ የቀረቡትን ወረቀቶች በመገንዘብ በእነዚህ ላይ መጀመሪያ ስምምነት እናድርግ ተባብለን ከተስማማን በኋላ ነው ተረታዊ እና ታዊ ውስብስብ ችግሮችንን በጋራ ምላሽ ለመስጠት የሚያስችሉ የመፍትሄ ሀሳቦችን ላይ የተወያየ ነው።
አይ በጣም ጥሩ ነው። መሰረቱ ኢትዮጵያ ህዝብ ከመስበው ለደም በውጭም ያለው ኢትዮጵያዊነት የሚለው መገለጫ ያቀፈ ስለሆነ በእውነቱ አጅምሩ ጥሩ ነው ማለት ይችላል። በተለይም ይሄ ባለፈው ሁለት ወር መስኛል ኢትዮጵያ ሀገራዊ አንድነት ንቅናቄ በሚል ውስጥ የታቀፈውም የኦሮሞ ዲሞክራቲክ ግንባር መገኘቱ ምናልባት እንግዲህ አንድ የሆነ በጎ ነገር ለሀገሪቱ የሚያስቡ ሰዎች እየተሰባሰቡ ነው ብለን በዚህ ጥሩ ጎኑ እንመልከተውና ስለ ወደሚቀጥለው ጥያቄ ላምራ። በተለይ ቀደም የማንሳት የነበረብኝ ነበር ብላት ላቱ አባየው አሉላን በመለከት ነው። ይሄ ይሄንን የኢትዮጵያ ብሔራዊ ሽግግር ምክር ቤት የሚለውን ስም የስደተኛ መንግስት ተብሎ ከመጠራው ጋር ያለ ግንኙነት አለው ወይንስ ይሄ ራሱ ነው ይቻለ ለብቻ ውክልናና የባለቤትነት ጉዳይ ችግር እንዳይኖር ለማሳስ ለመጠየቅ ብዬ ነውና አጭር እንደው አንድ ደቂቃ ሁለት ደቂቃ የሚያስፈልግ ማብራሪያ ካለ ይሄ ራሱ ነው ይቻለ ቆመ ለመሆኑ እስቲ ለማያውቀው ወገን ማብራሪያ አቶ አባየው አሉላን ለጥያቄ ወደ አንተ ለወሩር
ጥሩ ነው። እንግዲህ የኢትዮጵያ ብሔራዊ ሽግግር ምክር ቤት አንዳንድ ጊዜ የተዛባ የኢትዮጵያ የሽግግር መንግስት የተባለም ሲጠራ እንሰማለን። የስም መዛባት አለ። ለአድማጮቻችን የኢትዮጵያ ብሔራዊ የሽግግር ምክር ቤት የኢትዮጵያ ብሔራዊ የሽግግር ምክር ቤት የፖለቲካ ድርጅት አይደለም። የፖለቲካ ፕሮግራም ፈጽሞ የለም። በስልጣን የሚሄድ አይደለም። ትልቁ የኢትዮጵያ ብሔራዊ ሽግግር ምክር ቤት አላማው ሚሽኑ ኢትዮጵያ ውስጥ የስርዓት መወገድና የስርዓት መተካት ሁለቱ ሊነጣጠሉ የሚገቡ አይደሉም የሚል ነው። ስርዓትን ማስወገድ፣ ስርዓትን መተካት፣ እነዚህ ሁለቱም ባለቤት ያረገ ትግል ነው መደረግ ያለበት። ምክንያቱም ስርዓትን ማስወገድ ይቻላል ኢትዮጵያ ውስጥ ቀደም ሲል ከወታደራዊ አገዛዝ በኋላም ከጃንሆይ ከንጉሱ አገዛዝ በኋላ ወታደራዊ መንግስት መጣ። ዝግጅት ስለነበረ አቅም ስለነበረው ያንን በራሱ በፈለገው መንገድ ይዞት ሄድ ቻለ። ህወሓት ሲመጣ ወታደራዊ መንግስቱ ከመጣ በኋላ እንደገና ደግሞ በዚህ ቆይቶ አሁን ዝግጅት ስለነበረ ህወሓት ጥቂቶች የጀመሩት ዘርን መሰረት አድርጎ ተቀናጅቶ መጥቶ ኢትዮጵያ መንበር ላይ ትልልቅ የኢትዮጵያ ብሔራዊ ድርጅቶችን አብልሎ ጥቂቶችን በራሱ ስም የተቀናዱትን ወደ ሽግግሩ አካል አምጥቶ ነው ወደ መንግስት የመጣው። ነገም ተመሳሳይ መደገሙ የሚከለክል ነገር የለም። አንደኛው አቅም ያለው ወገን የኢትዮጵያን ጉዳይ መርቶ ወይም ከዛ ተሰጥቆ ከሚወጣው ጋር አብሮ የኢትዮጵያን መንበር ይዛል። የኢትዮጵያ ሰቆቃ ይቀጥላል። ታጋዮች ይሰደዳሉ። ታጋዮች ወደ ጫካ ይገባሉ። ይሄ በኢትዮጵያ ታሪክ ውስጥ መቆም አለበት ነው። ስለዚህ ሽግግር ከስርዓት ማስወገድ ጋር ስርዓቱ ሲሄድ ነው። ስርዓቱ ሲወገድ መሬት ላይ በሽግግር ወደሚቀጥለው ስርዓተ ማህበር መሄድ ይቻላል። የሽግግር ሂደት ካለ የምርጫ ተቋማትን ነጻ ማድረግ ይቻላል። የምርጫ ቦርድን፣ ሚዲያን፣ የፍትህ አካሉን፣ የሰራዊቱ ወዘተ ለምርጫ ለዲሞክራሲያዊ መገለጫ የሆኑ ተቋማትን ነጻ የማድረግ እና የኢትዮጵያ ተቋሚ ድርጅቶች በነጻ ፕሮግራሞቻችን እቅዶቻችን ይዙ ያለ ወገባ ወደ ወከባ ያለ ችግር ወደ ህዝቡ ፕሮግራማችን አስተዋውቆ ወደ ምርጫ እንዲመጡ ነው። እነዚህ ሁለት መርህ ያደረገ ነው እንግዲህ ስርዓቱ ማስወገድና መተካት በሚለው ዙሪያ ላይ የኢትዮጵያ ብሔራዊ ሽግግር ምክር ቤቱ የሚመክረው፣ የሚሰራው፣ የሚያስተባብረው፣ የሚገፋው ይህን አጀንዳ ነው በትልቁ አላማ ውስጥ የተቀመጠው። ምናልባት ሰፋ ባለመልኩ ዝርዝሩን ለማየት የምትፈልጉ ENTC.org በሚል በኢትዮጵያ ሬዲዮ ወይም በኢትዮጵያ ሚዲያ ላይ ብትገቡ በሰፊው ማየት ይችላላችሁ። ይሄ ነው የኢትዮጵያ ብሔራዊ ግሩፕ ሁኔታ ለማ።
እሺ፣ ወደ ቀጣው ደግሞ ጥያቄ ስለዚህና ቀደም ብላችሁ ጀማምሮችሁታል በአገራድን የቀውጡ ጊዜ ግብረ ኃይል መመስረቱን እንደዚህ መሳሰሉትን እና ውይይታችሁን ስትጀምሩ የመግባቢያ ሰነድ ሁሉም ድርጅት አቅርቦ ያ አማካይ የሆነ ሁላችሁንም ሊያሳስር የሚችል አግባብ የሚችል መንፈስ እንደተፈጠረ አስረድታችሁናል። ይሄም አንድ ሀገር ምንድነው አንድ ያገራድን የቀውጢ ጊዜ ግብረ ኃይል መቋቋሙንና ትግሉም ወደፊት ለመግፋት ሁነኛ አንድነት ኃይሎች አማራጭ ነጥሮ እንዲወጣ የሚልም ስንኝ አንብበናል ከአንዳንድ መግለጫዎች ላይ። ግን ይህም ሆኖ መግባባት ትችሎ ሁለት ቀን ሙሉ አንድ ወጥ የሆነ አሳሰብ ለማስፈንፈል ትችላችሁ የመግለጫ ኮሚኒኬ ውሳኔ አልወጣም ለምንድን ነው የሆነ በመክንያት ዶክተር አቻሜል ፕሮፌሰር አቻሜል
በእውነቱ ይህንን ለማውጣት እየተዘጋጀን መሆኑን የሚያበስር በአጠቃላይ በጥር 5-6 በተደረገው ስብሰባ የሁሉን አቀፍ የምክክር ጉባኤ የተሳካ እና የተጠናቀቀ መሆኑን የሚያበስር አንድ መግለጫ አውጥተናል። መግለጫው ብዙዎቹን አሁን እኔ ያቀርኳቸውን አስተሳሰቦችና ሂደቶች የሚመለከት ነው። ከዚያ በሁለቱ ቀን በተደረጉት ጉባኤ ተጨምቆ የሚወጣ በቅርቡ ሀሳብ አለ። የጉባኤው ዋና መሰረታዊ የሆኑ አስተሳሰቦችን ያዘለ ያንን እንደሚያወጣ በዚህ አጋጣሚ ልናገር ወዳለሁ። ይህ የተቋቋመው የሁለት አካል የሆነ የግብረ ኃይል ሊያደርጋቸው ያሰባቸውንና የሚያደርጋቸውን ሁኔታዎች ተሰብስቦ የጉባኤውን አጠቃላይ አስተሳሰብ የተፈጠረውን የሆነኛ ብሔራዊ አማራጭ ክፍተት ለመድፈን የሚደረገውን የተወያየንባቸውን ሰፋ ያሉ ራዕዮችን ጨምቆ ሊያወጣ ተስማምቷል። ይህ እንግዲህ መጀመሪያ ኮሚቴውን አንድ ላይ የማምጣት ከዚያም በአስቸኳይ ይህንን ነገር የማዘጋጀት ሂደት እየተካሄደ እንደሆነ ልገልጽል ወዳለሁ።
ኦኬ። ምናልባት አቶ አባዬ አጭር በጣም አጠር ያለ መጨመር የምትፈልገው ካለ ድሉ ልስጥ።
ያ እንግዲህ አቺ በሰፊው ተቀምጧል። ሰፋ ባለ መልኩ መቀመጥ ተሞክሯል። መጨረሻ ላይ በጉባኤው ጭምር ላይ ሁሉም ድርጅቶች የተገኙት የራሳቸውን ለኢትዮጵያ ይገባል የሚሉትን አማራጭ ሀሳብ ይዞ እንዲቀርቡ ነው የተደረገው። እነዛን አማራጮች ነው ጨምቀን ወደዚህ ማምጣት የተሞከረው። ቅድም እንደተቀመጠው እዛ ድርጅቶችን ሊያግባቡ እንዲህ አይነት ህብረት ሊያስፈጥሩ የሚችሉ መሰረታዊ መርሆች ቅድም ፕሮፌሰር ገልጿቸዋል። በጣም መሰረታዊ ቁልፍ የሆኑ መርሆች ከኢትዮጵያ ሉዓላዊ አንድነት ጀምሮ እነዛም መርሆች ላይ መስማማት፣ ከዛም በኋላ ይሄ ቀደም ሲል የኢትዮጵያ የቀውጢ ጊዜ ግብረ ኃይል ተቋቋመ ማለት ተግባሮች አሉት። ተግባሮች ውስጥ አንዱ ከውጪ እዚህ ያልተገኙ ሌሎችን አካሎች ስብስቦች በጋራ ማምጣት፣ በጋራ አንድ የጋራ ጎጆ መስራት፣ አንድ የተማከለ አመራር ሊሰጥ የሚችል ነገር መፍጠር። ይህ ማለት እያንዳንዱ ድርጅት እያከናወነ ያለውን የትግል ሂደት የሚነካ አይደለም፣ ነገር ግን ትግሉ መቀናጀት አለበት ነው። ኢትዮጵያ ውስጥ ምናየው ይህን ሰሜን የሚደረገው እንቅስቃሴ የስራ ማቆም አድማ፣ ሌሎች እንቅስቃሴ ጎልቶ ሲወጡ ኦሮሞ አካባቢ ደግሞ የስራ ማቆሙ አድማ ቆሞ እናያለን። ኦሮሞ ክልል አካባቢ በጣም ተጋዳይ የሆነ እንቅስቃሴ ሲደረግ፣ ሌላ ቦታ ሲቀዘቅዝ እናያለን። እነዚህ የትግል መናበቦች አስፈላጊ ናቸው። ኮንሶ ጫካ ውስጥ ነው ህዝቡ ያለው እንደሰማ ነው። ትግሉ ውስጥ አሸናፊ የሆነው መውጣት አልቻለም። ትልቅ ድቀት ነው የተፈጠረበት። ይህንን ስንመለከት በሁሉም አቅጣጫ ያሉ ትግሎች መማከል አለባቸው ነው። ወደ አንድ የተማከለ አመራር ያስፈልጓል ነው። ከዚህ ይህንን በአቅም ደረጃ የመደገፍ ህዝባዊ ምትኝነቱን በዓለም አቀፍ ደረጃ ማወጅ፣ ዛሬ አገዛዙ ከኛ በሚሰበሰብ ገንዘብ ነው ሰስቴን አድርጎ እየቀጠለ ያለው። ከዓለም ዙሪያ በእርዳታ የሚያገኘው ገንዘብ ወደ 3.65 ቢሊዮን ዶላር ነው። ከኢትዮጵያ ግን በሪሜታንስ ብቻ ሸቀጥ ሽያጭ ሳይቀር በሪሜታንስ ብቻ ወደ ኢትዮጵያ የሚገባው ገንዘብ ወደ 3 ቢሊዮን ነው። ዳንስ በዚህ ጉዳይ ላይ የህንዱ መሪ ማህተመ ጋንዲ እንግሊዝኛ ክራያ ነገር በኢኮኖሚ ማዕቀብ ነው እንግሊዝኛ ያስወገደው። ኢትዮጵያን ይህን ማድረግ ይችላሉ። ይህንን ለማድረግ የተማከለ አመራር ያስፈልጋል። የተማከለ ስራ መስራት ካልቻለ ትግሉ ማገዝ አይቻልም፣ አገዛዙ ለመዝመት አይቻልም።
እንግዲህ ሁሉ ነገር መቼም ምንድነው ጥርጋ መንገዱም እንትን አይደለም፣ ብዙ ኮረኮንች አለበትና አንዳንድ ትችቶች ይሰጣሉ በእንዲህ መሰለ ውይይቶች። ምክንያቱም የምክክር ጉባኤ ያተኮረው ሰላማዊ ሽግግር፣ ሰላማዊ ድርድር በሚለው ዙሪያ ላይ ነው። ትግራይ የነጋዝ ደግሞ ሰላም ፈላጊና ድርድር ፈላጊ አይደለም። በኢትዮጵያ ተጨባጭ ሁኔታ ስለ ሰላማዊ ድርድር ስናወራ በአንድ እጅ ጨብጨብን አይደምቅም። ምክንያቱም ዋናው ስልጣን ያዘው ያኔ እንዲህ አይነት ነገር ለሱም ደንታም አይሰጠውም። እና ህዝብ የሚጨፈጭፍ ዘረኛና ቅመኛ አገዛዝ ፋሽስታዊ ባህሪ በውስጡ ስላለው እናንተው ሌሎች ሰላማዊ ድርድር የምትሉትን ጥሪ በምን ሁኔታ እንደምንደርስበት ብልሃቱን አልሰጣችሁም የሚል ነገር አለ። ሰላማዊ ትግል የሚያደርጉት ምንድን ነው ዘዴው? ሰላም ማይፈልግ አገዛዝ ካለ ሌላው ደግሞ ወገን ሰላም ይፈልጋሉ ብሎ ሲል ሰላም ፈላጊው ያ ሰላም ማይፈልገው በመንገድ ነው የሚያመረክከው። እና ወደ መደራደር ወደ ክብ ጠረጴዛ ሊያስመጣ የሚችል ምን ሁኔታዎች አሉ ትላላችሁና እስቲ መጀመሪያ ባቶ እንትና ልጀምር፣ በአባየሁ ልጀምር።
ያ በእኛ በኩል ቀደም ሲል ጠቅላይ ሚኒስትር መለስ ዜናዊ ያስቀመጡት ነገር አለ። ከማን ጋር ተጣላንና የሚል ነገር አንድ ስለ ድርድርና ስለ ውይይት ተነስቶ የተጣላ ነው የለም የሚል በጣም ለበጣ ያለበት መልስ ነው የተሰጠው። ዛሬም እንደምንሰማው ድርድር እናደርጋለን የሚል እንደውም በወቅቱ ያኔ ከሰማይ በታች በማንኛውም ነገር ላይ እንደራደራለን ቅንጅት ጊዜ ሽንፈት ሲመጣ ተብሎ ያንን ጊዜ መግዣ ተደርጎ ነው የቅንጅት እንቅስቃሴ ሊነጠቅ የቻለው። ህዝቡ አዲስ አበባ መላው ገንፍሎ የሚቀጥለው ቀን ይወጣ የነበረውን ከሰማይ በታች በምን ነገር መደራደር እንችላለን ያለው ነፍሱ ይማረውና ጠቅላይ ሚኒስትር መለስ ዜናዊ ያለው። ይሄ እንግዲህ ጊዜ መግዣ ነው። ዛሬም ስርዓቱ ተፈንጓል። በሰሜን ህዝቡ ብረት አብስቶ የታገለን ያለው፣ በመሀል ሀገር ህዝቡ በእጅግ አኩርፏል፣ አዝኗል። መሬቹ ታስሯል፣ ልጆቻቸው ታስሯል፣ ታቢያዎቻቸው ታስሯል። እነ ዶክተር መራራን የሚያክሉ አንጋፋ ሰዎች ጨለማ ውስጥ ተቀምጠዋል። እነ እስክንድር ነጋን የመሰሉ ጀግኖች ለ15 ዓመት ፍርደኛ ሆነው ጨለማ ውስጥ ነው ያሉት። ዛሬም ሰዎች እየተጋዙ እየታሰሩ ነው ያሉት። ይህንን የህዝቡን ህመም ሊነቅል አይችልም። በተቻለ መጠን ያንን ሊያቀዘቅዝ የሚችል ያንን ሊሸረሽር የሚችሉ ነገሮች ማስቀመጥ አለበት። ጊዜ መግዣ ነው አሁንም ብለን ነው የምናስበው። ከዛ ውጭ በየትኛውም አቅጣጫ ጥገናዊ ለውጥ እንዲሆን አንፈቅድም። ኢትዮጵያ ውስጥ በምንም አይነት በየትኛውም መንገድ ሁሉንም ወገን ያሳተፈ አገሪቱን ወደ ሰላማዊ መረጋጋት ሊወስድ የሚችል ለውጥ ሽግግር የሚኖር ከሆነ መልካም እንላለን። ከዛ ውጭ በጥገናዊ ለውጥ ነገን ተመልሳ ኢትዮጵያ ዛሬ የምትገባው አሁን የሚደረገው እየተፈጸመ ያለው ነገር ጊዜ መግዣ ነው ብለን እናስባለን። ከዛ የላቀ ነገር የተሻለ ነገር ይመጣ ከሆነ ደስተኞች ነን፣ ይሆናል ብለን ግን አንገምትም።
ፕሮፌሰር አቻሜለ የምትጨምሩበት አለ?
አዎ፣ በተለያዩ ወቅቶች በኢትዮጵያን የልዩ ልዩ ድርጅቶች ስለ ሰላማዊ ለውጥ ፍለግ ማለትም ይቻላል ላለፉት 25 ዓመታት በብዛት ይህንን አማራጭ አድርገው የታገሉ ቀላል አይደሉም። ነገር ግን መሰረታዊ የሆኑ ዲሞክራሲ የሚፈታተኑ ብዙ እክሎች ገጥሟቸዋል። የሰብአዊ መብት መገፈፍ፣ የህግ የበላይነት መጥፋት በግልጽ ውይይት ተደርጎባቸው እነዚህ ያስከተሉትን ሁኔታዎች የሚወገዱበትን መንገድ በጋራ መሻት የግድ ይላል ከሚል አንጻር ነው። አንድነት ተሰብስቦ ያለብንን ችግር አንድ ላይ ተመልክተን ውጤት እንዲኖረው ምን ማድረግ አለብን የሚለው ይህ ተሐድሶ አዙሪት ያለው የህወሓት ኢህአዴግ ገዢ ክፍል በተለያዩ ወቅቶች የሚያደርጋቸው ግፊቶች እየባሱበት በሚመጡበት ወቅት ይህን አይነት የጥገና ሂደት ለማድረግ አንድም ሁለት ሶስቴ በተሐድሶ ሰበብ አሁንም ባለፈው ሳምንት እንደምናየው የተለያዩ ተቃዋሚ ኃይሎች ጋር ውይይት እናደርጋለን በሚል መልክ ጀምሯል። መሰረታዊ መብትን የሚገድቡና የሚጥሱ ህጎችና ለምሳሌ ማህበራት የበጎ ድርጅቶች እንቅስቃሴ የሚያኮላሸውን ህግ፣ የጸረ ሽብርተኝነትን ህግ ሳይሰርዝ ህገ መንግስቱ የሀገራችን ህዝብ ፍላጎት በማንጸባረቅ መልኩ ሳይሻሻል በተለይ አስባብ አሁን እንደሚያበባው እንደገለጸው ለስር የተገደሉት የፖለቲካ እስረኞች ሁሉም በተለይ ደግሞ አራ የመሳሰሉ በአመራር ላይ ያሉ እንደ ተመስገን ደሳለኝ የመሳሰሉ ጋዜጠኞች አሁን እንዲፈቱ ማድረግ በጣም አስፈላጊ መሆን ያለበት ይህን አይነት እንወያይ የሚለው አስተሳሰብ በጠቅላይ ሚኒስትሩ አመራር መሆን ሳይሆን ወይንም ቼር በማድረግ ሳይሆን በአጠቃላይ የህሊናና የፖለቲካ እስረኞች ሁሉ አንዳች ቅድመ ሁኔታ ለስር ነጻ ሊሆኑ ይገባል ብሎ የሚከራከር ከውጭም ሆነ ከውስጥ የሚያነሳ ይፈልጋል። በቅርቡ ሁሉም ያስታውሳል በአማራን በኦሮሞ ሌሎችም ክልሎች የተነሱ የወገኖቻችን ህይወት የተገበረባቸው መሰረታዊ ጥያቄዎች በጥሞና በሀገራዊ ኃላፊነት መመርመር መወያየትና መፍትሄ መፈለግን የግድ ይላል። በእነዚህ አካባቢዎች የሚካሄዱ ወታደራዊ ዘመቻዎች በአስቸኳይ ማስቆም የግድ ይላል። የተጫነውን ጭንቅ መስበር በህዝባችን ላይ ያለውን ጭንቅ መስበር በጣም አስፈላጊ ነው። ይህንን ለማድረግ ነው በመላ ሀገሪቱ የታወጀውን የአስቸኳይ ጊዜ አዋጅና ኮማንድ ፖስት ነው የሚባለው ሳይነሳ ህብረተሰባችን አሁንም ከየሰፈሩ እየተጎተተ እየታሰረ በወታደር በደህንነት ሰራተኞች እየተደበደበ እንደፈለጉ የሚያስቡት እንዳይሆን ከቃላት ባለፈ ተጨባጭ ነገር ማሳየት አለብን። አብረን አንድ ሆነን እንስራ የሚለው ቆሆ በጣም አስፈላጊና ጊዜያዊ ሆኖ ነው የምናየው። ይሄ ሌላ አማራጭ አለን አሁኑኑ ይህን ነገር ማስወገድ የሚያስችልን ብሎ የሚመጣ እስካሌለ ድረስ የያዝነው ሂደት በአንድ ላይ የሀገራችን ህይወት መሰረታዊ የፍትህ ስርዓት፣ የምርጫ ቦርድ፣ የምርጫ ሂደት፣ የሰራዊት እዝ፣ ብዙ ነገሮች አሉ። እነዚህ ነገሮች በምን መልኩ ሊዋቀሩ ይሻላል? እኛ ልክ እንደ ህዝባችን የህዝባችንን ትግል እንዲገፋ አድማሱ እንዲያሰፋ በተለይም ጥያቄያችን ጥያቄው እንዲሆን አድርገን ለድርድር መቅረብ በግፊት በህዝብ ግፊት አሁን የተያዘውን እምቢተኝነት እንዲቀጥል በመደገፍ በዛ መልክ እስካልሆነ ድረስ ሌላ አማራጭ የለንም። ያሳት ታሳቢያ ዙሪት እንዲያከትም ማድረግ የምችለው በአንድነት ባችንና ሀገራችን እጅግ ብዙ ስቃይ አሳልፈዋል። ሀገራችንን ታላቅ ክብሯን ለማጎናጸፍ የሚያስችላት እምቅ ኃይል አላት። ግን ይህ እምቅ ኃይል ግን የሚፈልገውን ውጤት እንዲያመጣ ለማድረግ የፖለቲካ ስርዓቱን ማመቻቸት፣ ህዝቦች የነጻነት አየር እንዲተነፍስ ማድረግ ያስፈልጋል። ይህ ሊሆን የሚችለው ፍርሃትን ወርወረን ለኔ ብቻ የሚል የግል የፖለቲካ ድርጅት ጥቅም ማሳደድ፣ ሩጫን ወደ ሁለተኛ ደረጃ ዝቅ በማድረግ አሁን እንደምንሞክረው ተሰባስበን በአንድ ላይ ተወያይተን ለሀገራችን ለህዝባችን ለመድረስ መታገል ግድ ይላል ከሚል አንጻር ነው የኔ ወንድም።
እሺ፣ በእውነቱ ሰዓታችን እንግዲህ አሁን ቢበዛ ይበዛ 10 ደቂቃ ነው ያለን፣ ግን ሁለት ሶስት ጥያቄዎች ነበሩኝ። እስቲ ወደ አንዱ ላይ ልሂድና በአምስት ስድስት ደቂቃ መታጠቃሉ ከሆነ ትመልሱታላችሁ። ዋናው አሁን በአገሪቷ ተጨባጭ ሁኔታ ያለውን አንድ ጉዳይ ላንሳ። ይኸውም በወልቃይት ጠገዴ አማራን ለመጨፍለቅ ተወሰደ ወረራና መግደል ማፈን የዘር ማጽዳት እርምጃ ብዙ ህይወት እየተከፈለበት ነው፣ መስዋዕት እየተከፈለበት ነውና ይሄንን ጉዳይ የመለከት የጉባኤያችሁም እንደ ቅድሚያ አድርጎ የውሳኔ ደረጃ ላይ ድረስ አይደርስም። ግን ምንድነው በእውነቱ በኢትዮጵያ ስካለው አሰቃቂና አጸያፊ የሆነ የትግሮያኔ የፋሽት ወያኔ እብሪት መገለጫ የሆነው የወልቃይት ጠገዴ ሊዘለል ማይችል ነገር ነውና ድርጅቶቻችሁ ምንድነው ያለው አቋም በዚህ ጉዳይ ላይ? መግለጫው ታችኋል በዚህ ጉዳይ በዚህ ዙሪያ ላይ
በተለያዩ ወጥቶች በተለይ በአራት ቶ የመግደል የማስተዳደር በልዩ ልዩ መልኩ ታርጌት የሚደረገው በጣም አሰቃቂ የሆነ ሂደት በሚመለከት መግለጫ አውጥተናል። እንደ ትምህርት እንደምናደርግ አልተራጠርም። ይሁንና አንድ መታሰብ ያለበት በአማራው ላይ የሚደረጉ በሌላውም ላይ የሚደረግ መሆኑን ተገንዝበን ይህ ፍጅት የግድ የአንድነት ኃይሎች ተጠው መቅረፍ ያለባቸው የአማራው ህዝብ ብቻ ችግር ሳይሆን ኢትዮጵያ ህዝብ ችግር መሆኑን ልክ የኦሮሞው ህዝብ በቅቡ ባደረጋቸው በጣም ምሳሌያዊ የሆኑ አስተሳሰቦች የአማራው ደም የኔ ደም ነው እንደተባለው አማራውን በዛው መልክ የኦሮሞ ደም የኔ ደም ነው በሚል መልክ ባቀረበው ሁሉንም ለማስተባበርና ወደፊት ለመሄድ ድርድር የጣኔ መፍቻ መሳሪያ ነው። ህዝባችን ሆነ ተቃዋሚ ድርጅቶች የሀገራችን ችግሮች በሰላማዊ መንገድ በውይይት እንዲፈቱ ሲጠይቁ ኖረዋል። አሁንም እየጠየቁ ነው። ዋናው የተጀመረው የህዝብ ጥያቄ ወደፊት ሄድ ሁሉን እንዳይኮላሽ የሚደረገው ድርድር በተደጋጋሚ ለፖለቲካ ፍጆታ ሳይሆን እንደራደር እያለ ሂደቶችን ሲያደናቅፍ የቆየው ገዢ ህይወት ህወሓት መሆኑን ዛሬም እንደራደር አሁንም ቀርቧል። የሀገራችን ሁኔታ ህዝባችን ጥያቄ በቸልታ የሚታለፍና ለነገ የሚባል እንዳልሆነ በመገንዘብ በተቻለ መጠን ተባብረን የአማራም የኦሮሞም የሀዲያም የሁሉንም ለመቅረፍ ተዘጋጅተን መቅረብ አለብን። አንድ ላይ መስራት አለብን። ይሄ መርሆ መሆን ይበታል። ለማንኛውም ለኢትዮጵያ ህዝብ ተታገላለሁ ብሎ ይነሳ የአንድነት ኃይል ክፍል ነኝ የሚል ሁሉ የአማራውን ጭንቀት የግድ ማየት ብቻ ሳይሆን በስራ የሚተረጎሙ የአንድነትን አንድ ላይ የመምጣትን ለነጻነቱ ለፍትህ የሚያደርገውን ባህሉን ሌሎችንም ነገሮች የሚደርስባቸውን ነገር ሁሉ በየጊዜው ማጋለጥ በእንም ሆነ በኢዩ ሆነ በአፍሪካ አዳራሽ ሆነ ይሄ ኃላፊነት አለብን ብዬ እገምታለሁ።
እሺ አቶ አበባው የምትጨምርበት አበባየሁ ይቅርታ የምትጨምርበት ካለ ትንሽ ደቂቃዎች።
ምንም በበቂ ደረጃ ነው የተቀመጠው። የህዝብ መንግስት ወይም ዲሞክራሲያዊ ያፈነ ዲሞክራሲያዊ አስተዳደር ሲኖር በርካታ የማንነት ጥያቄዎች ኢትዮጵያ ውስጥ አሉ። የወልቃይት ጥያቄን፣ የኮንሶን፣ በኦሮሞ አካባቢ የተነሱ የመታፈን ጥያቄዎች ናቸው። እነዚህ ህዝብ ባለቤት አለመሆን ጥያቄዎች ናቸው። እነዚህ ሊፈቱ የሚችሉት በኢትዮጵያ አንድነት ጥላ ስር አንድ ፍትሐዊና ዲሞክራሲያዊ ስርዓተ ማህበር፣ የህዝብ ስርዓተ ማህበር ሲኖር፣ ዲሞክራሲያዊ መሰረት ያደረገ መንግስት ሲኖር በአግባቡ ይፈታል የሚል እምነት ነው ያለን።
ቆንጆ። እንግዲህ ሌሎች ጥያቄዎችን ተዋቸው፣ ብዙ እንትን ዝርዝር ውስጥ የሚያስገባን ሊሆን ይችላል፣ ሰፊ ነው። ለእናንተ አጠቃላይ ሀሳብ ሁለት ደቂቃ ልስጣችሁና የምታሰሙት መልእክት ካለ እድሉን እንግለ ፕሮፌሰር አቻሜል ልስጥና መጀመሪያ ቢበዛ ሁለት ደቂቃ ሁለት ተኩል እንደሞ አቶ አባይሁ ደግሞ እንደዚህ ሁለት ተኩል ብታጠቃልሉልን መልእክቱን ካለ አላችሁም ማስተያየት ካለ የማጠቃለያ ሀሳብ።
በኔ በኩል በተለይ በአሁኑ ወቅት በሀገራችን ሁለንተናዊ መብቶችን ማስከበር ለሚደረገው ህዝባዊ ትግል በሁሉም ዘርፍ ትብብር እርዳታ ለማድረግ ይችል ዘንድ በስብስቡ ስም እጠይቃለሁኝ። እንግዲህ ኃላፊነቱን ወስዶ የሚሰራ ሀገርን የቀውጠም ግብረ ኃይል ተቋቁሟል። ራሄል በተለያየ መልኩ የህዝብን ማስተባበርና በተለይ በውጭ ያለውን በተባበሩን በሚል በተለያየ መልኩ ስለምንጠይቅ የዚህ ተባባሪ አድማጮችም ሆኑ የዚህን መልእክት የሚያዳምጡ ሁሉ ያለባቸውን የዜግነት ኃላፊነት እንዲወጡና አብረውን እንዲሆኑ ጠይቃለሁ። የሀገሪቱን ውስብስብ ችግሮችን ባገናዘበ በብሔራዊ አማራጭ ክፍተቱን ለመድፈን የምናደርገውን የተለያዩ ጥናቶች እንዲሁም በየወቅቱ ሊመጡ የሚችሉ የመፍትሄ ሁኔታዎች በምናቀርብበት በምናካፍልበት ወቅት የእናንተ ተሳትፎና አብሮ መስራት በተለያዩ መልኮች እርዳታችሁን እንድትተባበሩን በዚህ አጋጣሚ ጠይቃለሁ። በተጨማሪም የሬዲዮ ጣቢያው ለሚያደርገው ጥረት ሁሉ ምስጋናዬን አቀርባለሁ።
እሺ አቶ ባያሁላ።
እሺ እኔም እንደዚሁ ነው። እንግዲህ ይሄ ስብስብ የተሳካ እንዲሆን ያለመው ነገር ከግብ እንዲደርስ መሪ ኃይል እንዲሆን እንዲወጣ የህዝብ ድጋፍ አስፈላጊ ነው። በየትኛውም አቅጣጫ የዚህ ስብስብ ተግባር እንዲሳካ ቀና ከሆኑ ድጋፎች ጀምሮ አስተያየቶች ጀምሮ ትልቅ ድጋፍ ያስፈልገዋል። ድርጅቶች በመሰባሰባቸው ብቻ አይደለም። ብዙ ስብስቦች ከዚህ በፊት ተፈጥረዋል፣ ህብረቶች ተፈጥረዋል። ነገር ግን ዛሬ ግን ኢትዮጵያ ምጥ ውስጥ ነው ያለችው፣ ችግር ውስጥ ነው ያለችው። አገራችን የመበታተን አደጋ ሊያጋጥማት ይችላል። ስለዚህ ይሄ ስብስብ በቀውጤ ጊዜ ውስጥ የተፈጠረ ስብስብ ነው። ይሄ ስብስብ አላማው ግቡ እንዲሳካለት በግራም በቀኝም በአውሮፓ የምትገኙ ኢትዮጵያውያን፣ የኢትዮጵያ ጉዳይ የሚያንገበግባችሁ በየትኛውም አቅጣጫ ስብስቡ በዛም አካባቢ ለሚያደርጋቸው እንቅስቃሴዎች ዝርዝር መርሃ ግብር ካወጣ በኋላ ይህን በመተግበር ይህን የጉዳዩ ባለቤት በመሆን ጉዳዩን ወደ ዳር በማድረስ ደረጃ የበኩላችሁ ሚና በመፈጸም የኢትዮጵያ ተቃዋሚ ኃይሎች አንድ የነጠረ አማራጭ ኃይል ቢወጣ ይህ አማራጭ ኃይል ለዓለም አቀፍ ማህበረሰቡን ትልቅ አማራጭ ነው የሚሆነው። ምክንያቱም የስርዓቱ መወገድ ስናስብ ምስራቅ አፍሪካ ላይ ትልቅ ቀውስ የሚፈጠር አለም ይረዳል። በዚህ ጉያ አማራጭ ኃይል መውጣት አስፈላጊ ነው። ለኢትዮጵያ ህዝብም አማራጭ መኖር አስፈላጊ ነው እና ይህ አማራጭ ኃይል ጠንክሮ ግቡ እንዲመታ ድጋፍ እንዲደረግ ነው። ከዛም ውጪ የሌሎች ያልተገኙ ቅድም የተገለጹ ሌሎች ድርጅቶችም የጋራ ትልቅ ጉባኤ በጋራ እንዲደረግና ኢትዮጵያ እንድንታደግ ደጋፊዎች ግፊታችሁን እንድታደርጉ ይህ የኢትዮጵያ አማራጭ ኃይል ጠንክሮ እንዲወጣ ከዚህ በላቀ ስራ እንዲሰራ ድጋፋችን እንፈልጋለን። ስለዚህ በዚህ ረገድ የኢትዮጵያ አንድነት ሬዲዮ በኢትዮጵያ ጉዳይ ላይ በርካታ ጉዳዮች የሚያቀርባቸውን ቃለ ምልልሶች እንከታተላለን። እጅግ የሚያስደስት ነው። ለእኛም እድል ስለሰጣችሁን ይህንን ሀሳባችሁን ለህዝብ እንድናደርስ
ውይይታችን ብዙ መቆጨት ይኖርብናል። አቀኝነትንና ግልጽነትን ቁርጠኝነት በሚጠይቅ መራራት ትግል ተጉዞ ለድል መብቃት ከወር ያለፈ ስራ መስራትና ያለማጽናት እንዲኖረን እንደሚያስፈልግ እንገነዘባለን። ብዙ ጥምረቶች ተፈጥሮም ከስመዋል። እስከዛሬ ውስጥ ተተምሮን እንግዲህ በተግባር አዲስ ተስፋ እንዲመጣ ማድረግ ሁላችንም ብርታትን የሚጠይቅ ነው። የኢትዮጵያ ዘላቂ መፍትሄ ዙሪያ የኢትዮጵያነት ሬዲዮ ከማንኛውም ድርጅት ግለሰብ ጋር ተባባሪ ነው። የኢትዮጵያነትን የሚያስቀድሙ የኢትዮጵያ ለዓላይነትን ለቆመና እንግዶቻችን ፕሮፌሰር አቻመልደህ ደበላ፣ አቶ አባይ ይሁዋሉላ ለሰጣችሁን ማብራሪያ ከባልማጮችና በራሴ በሬዲዮ ነው የዝግጅት ክፍል ላቅ ያለ ምስጋና በማቅረብ በዚሁ እንሰናበታለን። ጤና ይስጥልኝ። እሺ ተናውሉ
አድማጮቻችን የዛሬውን የጥር 14 ቀን 2009 ዓመተ ምህረት ወይንም የጃንዋሪ 22 2017 ዓመተ ምህረት ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁና እኔ ንጉሱ ታምራት ነን። ደህና ቆዩልን፣ ደህና ሰንብቱ እንላለን። ድል ለኢትዮጵያ ሕዝብ። አመን አንገ ዘፍተናን ቀረን አንገ ዘፍተናን